ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው የምሽቱ ቅንብር ነው የምናልፈው። የውይይት ፕሮግራም ጠቅላይ ሚኒስትር አብይ አህመድ ስልጣን ከተረከቡ ማግስት አንስቶ ሀገሪቱን ሰቅዞ ይዟት የቆየውን ውጥረት ለማርገብ ይመስላል ወደ ተለያዩ አካባቢዎች እየተጓዙ ህዝቡን በቀጥታ እያነጋገሩ ናቸው። ህዝቡም አንገብጋቢ የሚላቸውን ጥያቄዎቹን ይፈታሉ በሚል ተስፋ እያቀረበላቸው ነው። እርሳቸውም ሀገሪቱ ከፍተኛ ችግሮች እንዳሏት ከማመን አልፈው አግዙኝና ተባብረን እያሉ ናቸው። ባለፈው ሳምንት ማብቂያ ላይም ተመሳሳይ በሆነ መንፈስ የሀገሪቱን የግል ባለሀብቶች በአዲስ አበባ ሸራተን ሆቴል ሰብስበው ማነጋገራቸው ይታወሳል። በዚያ መድረክ ላይ አንኳር አንኳር የተባሉ የሀገሪቱ የምጣኔ ሀብት እድገት ማነቆ የተባሉ ውክሎች ከንግድና መዋለ ንዋይ ማህበረሰቡ ለጠቅላይ ሚኒስትሩ ቀርበዋል። የብሔራዊ ባንክ መመሪያና ፖሊሲ፣ የውጭ ምንዛሪ እጥረት፣ ኮንትራባንድ፣ ሙስና፣ አለመረጋጋት ወይም የሰላም ችግርና ሌሎችም ተጠቅሰዋል። ጠቅላይ ሚኒስትር አብይ አሉ ለተባሉ ለአንድ ሁለቱ የሀገሪቱ ችግሮች የሰጡትን መልስ እንዲገመግሙ የምጣኔ ሀብት ምሁራንን ጋብዘናል። ችግሮቹን ለዘለቄታ ያስወግዳሉ የሚሏቸውን ሀሳቦች እንዲጠቁሙም ጠይቀናቸዋል። ከትናንቱ የቀጠለ ውይይት ነው የሚቀርበው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት።
የእነዚህን የምጣኔ ሀብት እድገት ማነቆች መንስኤ የሚጠቁሙንና መፍትሄውንም የሚያመላክቱን ሁለት ምሁራን፣ አንደኛው በጃፓን ቱስኩቦ ዩኒቨርሲቲ የኢኮኖሚ ረዳት ፕሮፌሰርና የድህነት ቅነሳ እንዲሁም የልማት ኢኮኖሚ ላይ በርካታ ጥናቶችን ያበረከቱ ፕሮፌሰር አቡ ግርማ ሞገስ ናቸው። ሁለተኛው አንጋፋው በአዲስ አበባ ዩኒቨርሲቲ የኢኮኖሚ ፕሮፌሰር የነበሩና ከረጅም ዓመታት በፊት ከሌሎች 40 ከሚሆኑ የተቋሙ ፕሮፌሰሮች ጋር በኢህአደግ መንግስት ከስራቸው የተባረሩት ፕሮፌሰር በፍቃዱ ደግፌ ናቸው። ፕሮፌሰር በፍቃዱ በአሁኑ ጊዜ በአንዳንድ የአፍሪካና የምዕራብ አገሮች ዩኒቨርሲቲዎች እንደሚያስተምሩ ገልጸውልናል። በትላንት ዝግጅታችን ዶክተር በፈቃዱ የህግ በላይነትና የሰው የበላይነት ያሏቸው ሁለት የስራት አይነቶች አንጻራዊ የሆኑ የምጣኔ ሀብት እድገት ሊያስከትሉ እንደሚችሉ ጠቆም አድርገው ነበርና ዛሬ የአዲሱ ጠቅላይ ሚኒስትር አማካሪ ቢሆኑ ሙስናንና የመሳሰሉ የኢኮኖሚ እድገት ሳንካዎችን ለማምከን ምን የፖሊሲ አቅጣጫ ይመክራሉ የሚል ጥያቄ አቅርቤላቸዋለሁ።
አሁን ያለበት አሁን ኢኮኖሚውን የምንቃኘው ከውጭ ወደ ውስጥ ነው። ኢኮኖሚ የሚታየው ባለሀብት የሚፈለገው ከውጭ መጥቶ ሀገር ውስጥ እንዲሰራ ነው። ሀገር ውስጥ ያሉትን ደግሞ ማበረታታት እና ስሩ እናግዛችኋለን የሚል ነገር እስከ ዛሬ ድረስ አልነበረም። ክቡር ዶክተር አብይ ትልቁ ያመጡት ሀሳብ እንተጋገዝ፣ አብረን እንስራ፣ አብረን እቺን ሀገር ከችግር እናውጣት የሚለው ባለፉት ኦልሞስት 30 ዓመታት የመጀመሪያ ጊዜ ስንሰማ ነው እንደዚህ አይነት እና ከውጭ የሚመጣው ለዚች ሀገር ምንም የሚጠቅም ነገር የለም። በአሁኑ አያያዝ እርግጥ ከውጭ ካፒታልና እውቀት ያስፈልገናል። ግን ከውጭ የምናመጣው ነገር እስካሁን ድረስ ተራ የሆነ ነገር ኢትዮጵያኖች ሊሰሩት የሚችሉት ነገር ነው። በግብርና በኩል ያየነው እንደሆነ ለሀገር ውስጥ የሚሆን ምግብ የሚያመርቱትን አካባቢዎች መቅለን ስናበቃ ለአበባ ሰጥ ናቸው። በየአካባቢው ያሉትን ደግሞ በመስኖ እርሻ በደንብ ሊለሙ የሚችሉ ቀደም ሲል መሰረተ ልማታቸው የተዘጋጀላቸው ለምሳሌ በጋምቤላ በኢትዮ ሶማሊያ አካባቢ ያሉትን አሁን ወደ ለውጭ ነው የሚሰጧቸው። አሁን በቅርብ ጊዜ ወደ 10,000 ሄክታር የሚሆን ለሳውዲ አረቢያ አልፋልፋ ለማምረት ስምምነት ላይ እየተደረሰ ነው የሚል ዜና ሁሉ አሁን በቅርብ ስንሰማ ነበረ። ይሄ መሆን የሌለበት ነገር ነው። መደረግ ያለበት ምንድን ነው? ከውስጥ ነው መጀመሪያ ያለበት። ምንድን ነው ችግራት? ለምሳሌ የዛሬ 20 ዓመት 25 ዓመት ይቺ ሀገር የደርሳ ልናያት ነው የምንፈልገው። ያን ነገር ደግሞ እውን ለማድረግ ከዛሬ ጀምሮ ምንድን ነው ማድረግ ያለብን? እንዴት ነው መዘጋጀት ያለብን? በሰው ሀብት፣ መሳሪያ፣ እውቀት፣ በተለያዩ መስኮች ከዛሬ ጀምሮ ምንድን ነው ማድረግ ያለብን ተብሎ ነው መኬድ ያለበት። መገንባት ያለብን ኢኮኖሚን አይደለም። የኢኮኖሚ እድገት ማለት የህዝብ ልማት ማለት አይደለም። ህዝብ ጠግቦ አይበላም። በአሁኑ ጊዜ ኢትዮጵያ ትልቅ ችግር ያለብን የሚበላ ነገር እየጠፋ የምግብ ዋጋ እያሻቀበ ነው ያለው። ሁለት መሰረታዊ ችግሮች አሉብን። ይሄ የሰቆቃ መመዘኛ ምለው አንደኛ የዋጋ ንረቱ በጣም በጣም ከፍተኛ ነው። ሁለተኛ ደግሞ ስራ አጥነት አለ። ስለዚህ እነኚህ ሁለቱ የሰቆቃ መስፈርቶች አንድ በኩል ሰው ስራ እያጣ እየደህየ፣ ሁለተኛ ደግሞ በዛ የሚያገኘው ምግብ በሱ ማግዛት እያቃተው በጣም ትልቅ ችግር ይፈጠራል። 85% የሆነ ህዝብ ዛሬም ቢሆን በግብርናና በገጠር ነው የሚኖር ነው የሚባሉ። ይህን የሚያክል ህዝብ 15% መመገብ እንዴት ሊያቅተው ይችላል? እና በዛ በኩል መደረግ ያለባቸው ነገሮች ከዚህ ከሀገራችን ችግሮች መጀመሪያ አለብን። እኛ የውጭ ሀገር ኢንቨስተር ፍቅር ሳይሆን ሀገር ለምቶ ህዝብ አልፎለት ከዛ በኋላ ደግሞ የተሻለ ደረጃ ላይ የሚደርስ ስለሆነ መጀመሪያ ትኩረት መስጠት ያለብን እዚህ ሀገር ምንድን ነው ችግራችን፣ ያንን ችግር እንዴት አድርገን ልንቀርፈው እንችላለን የሚለውና የአንድ የ20 የ25 ዓመት ፕላን አውጥቶ በዚህ ጊዜ እዚህ መድረስ አለብን፣ ስለዚህ በየጊዜ ምን ማድረግ አለብን ከሚለው ብንነሳ የተሻለ ውጤት ያመጣል። እኔም በሆን ይህን ነው የማማክረው።
አመሰግናለሁ ዶክተር በፍቃዱ ደግፌ። እንግዲህ ጠቅላይ ሚኒስትር አብይ ለንግድ ማህበረሰብ መሪዎች ጥያቄ የመለሱበትን ነው እኔ ከኢትዮጵያ ሚዲያ ያገኘነውን ነው ድምጻቸውን የምናሰማችሁ። እዛ ላይ በጣም ብዙ ነገሮችን ያነሳሉ። የውጭ ነጋዴዎች ወደ አገር የሚገቡት ክህሎትም ገንዘብም ይዘው ነው፣ የስራ ልምድም ሊያካፍሉ ነው፣ ስራ ደግሞ በስነ ስርዓት መሰራት እንዳለበትም የሚያሳዩበት ነው ይላሉ። እንደውም አልፎ ተርፎ እነዚህ የንግድ ማህበረሰብ መሪዎች አሪያ በመሆን ህዝቡንም በማስተማር በቅንነት ህዝቡን በማገልገል እውቀታቸውን በማካፈል ቢረዱ ቀረጥን በመክፈል መሰረታዊ የሆኑ አንዳንድ ነገሮች ለሀገሪቱ ኢኮኖሚ አለማደግ ወይንም እንደተፈለገው ያለመሆን ያበረከቱ ናቸው ብለው የተገነዘቧቸውን ለነዚህ ለንግድ ማህበረሰብ መሪዎች ተናግረዋል። ከዛ ውጪ ግን አንዱ ትልቁ አስቸጋሪ ነገር ለሀገሪቱ ሙስና ነው ብለዋልና እስቲ ላሰማችሁ እሱን ድምጻቸውን። ደግሞ
ሌላው በጣም ዛሬ መነጋገር የምፈልገው ከእናንተ ጋር የሙስና ጉዳይ ነው። ሙስና እናንተ ካላገዛችሁን በሀገራችን ደግሞ እየተደረሰ የሚቀጥልበት እድል ሰፊ ነው። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣችን ተሰብስቧል። በጣም ብዙ ሌብነት ወግ ይመስል ማለት ነው። ይህን ፋይት ማድረግ አልቻልንም። ሌቦቹ ከኛ የተሻለ ጭንቅላት አላቸው። ከኛ የተሻለ ባይፓስ ማድረግ ይችላል። በህግ ሞደርን ሌባን የሚያስቀባል። እናንተ ብታግዙ አውራ አውራው መስመር እየያዘ ቢሄድ ሌላው ይደነግጣል። እኔ ሌብነትን ዜሮ እንደማናረግ አውቃለሁ። እንደ ስራ ባይወሰድ ኢትዮጵያ ውስጥ ይሄን ዋሽቶ ኮሚሽን መጠየቅ በመንግስት ባለስልጣን እንደ መብት ባይቆጠር አትሊስት አሳፋይ ነገር መሆኑ ቢታወቅና አልፎ አልፎ እንኳን ደብቀው ቢሆን ጥሩ ነው። አሁን ፎርማል ነው እየሆነ ያለው። ምንም አሳፋሪም አይደለም አስነዋሪም አይደለም፣ እንደ መብት ጭምር ነው የሚቆጠረው። ይሄን ብቻችንን አንችለውም። በጣም መተጋገዝ ያለብን ይመስለኛል። ለእናንተ አደራ ማለት የምፈልገው ሙስናን ለመዋጋት ሌቦችን ቢያንስ እንዳይዳፈሩ ለማድረግ አናግዝም ብትሉ ሌባ ብር አይጠግብም። ዛሬ የሰጣችሁትን ይቀበላል። መስጠት ሲያቅተው እናንተ ነው ይበላችሁ። መስጠት ሲያቅታችሁ አይለቅም። በቃኝ ትናንትና ሰጥቶኛል ውለታ የሚባል ነገር አያውቅም። ውለታ ቢያጥ ኖሮ በነፃ ያስተማረውን ህዝብ አይዘርፍም። መልሱ በተቻለ መጠን ሌብነት ነውር እንዲሆን በጋራ ብንሰራ ጥሩ ነው። እንደዛ ማድረግ ካልቻልንም በሁሉም ነገር ያወራነው ወሬ ሁሉ ከንቱ ነው የሚሆነው።
እንግዲህ ለግንዛቤ ያህል ነው ይሄንን የማሰማችሁ። ጉቦ አትስጡ የሚሉ ነው የሚመስለኝ። እኔ ኢኮኖሚስት አይደለሁም። የንግዱ ማህበረሰብ ምን ሊያረግ እንደሚችል ብታብራሩ። በሌላ በኩል ደግሞ ዘመናዊ ሌባን በህግ መያዝ አይቻልም ነው የሚሉትና ታዲያ እንዴት ተደርጎ ነው መፍትሄ የሚመጣው? ምንድነው እናንተ የምትጠቁሙት? ፕሮፌሰር አቡ
ሁለት አበይት ጉዳዮች ተነስተዋል። አንደኛው ምን አይነት የሰው ኃይል አጠቃቀም ላይ ያለን የሚለው እና የካፒታል አጠቃቀም ቅድም ከተነሳው አንሳር አንድ ልንመለከተው እንገባ። ምንድነው የሀገር ውስጥ ባለሀብት የሀገር ውስጥ የተማረ መጠቀም ካልቻልን ውጭ እኮ ያለው ሰው አገር ውስጥ ያለውን አጋጣሚ አገር ውስጥ ያለውን የስራ የመስራት መመቻቸት አይቶ ነው ኢንቨስት የሚያደርገው እና ምን አይነት የውጭ ኢንቨስተር አትራክት እናደርጋለን የሚለው የሀገር ውስጥ ኢንቨስተሮችን ማበረታታት ስንችል ነው። እዚህ ላይ ትኩረት ልንሰጠው የሚገባ አንድ ጉዳይ አለ። ለምንድን ነው ግል የንግድ ማህበረሰቡ በተለያየ ወቅት በተለያየ አጋጣሚ ጉቦ ለመስጠት የሚገደደው? ነጋዴም ይሁን ሌላ ፈልጎ ጉቦ አይሰጥም። ችግር ስላለበት ያንን ችግር ለማለፍ ነው ጉቦ የሚሰጠው። ከጠቅላይ ሚኒስትሩ
ምንድን ነው ችግሩ
አይነት ደረጃ ላይ ደርሰናል ማለት ራሱ ለኢትዮጵያኖች በጣም አሳፋሪ ነው ጉዳይ ነው።
ችግሩ ምንድን ነው?
ችግር ምንድን ነው? በትንሹ ነው የሚጀምረው። መጀመሪያ ለምሳሌ እንውሰድ ቀረጥን። ቀረጥ ከተገቢው በላይ በሚሆንበት ጊዜ አገር ውስጥ አስገብቶ ለመሸጥ ሲፈልግ ያንን ቀረጥ መዝለል ይፈልጋል። እንግዲህ እዛ ጋር ተቀምጦ ቀረጥን የቀረጥን ሁኔታ ኢምፕሊመንት የሚያደርግ ቢሮክራት ኃይል አለው ማለት ነው ከነጋዴው ላይ። እንግዲህ እዛ ጋር የሚከፈል ነው አጀማመሩ። በኋላ ግን አሁን ብዙ ችግር ያለው ለምሳሌ መሬት ጋር በተያያዘ ይሄ ነው። አንድ ኢትዮጵያ ውስጥ ኢንቨስት ለማድረግ ብዙውን ገንዘብ የሚወስደው መሬት ነው። ያንን አይነት ከባድ ኮስት ለማለፍ ሲሉ ሰዎች ያውቁታል ጉቦ መስጠት እንደማይገባቸው፣ ግን ጉቦ ሳይሰጡ የሚፈልጉትን ስራ ለመስራት ደግሞ እንደማይችሉም ያውቁታል። ያንን አጋጣሚ መስበር የሚቻለው መንግስት በየቦታው በትንሹም በትልቁም እጁን እያስገባ መቆጣጠር፣ የማያስፈልጉ ፕሮሲጀሮችን ማስቀመጥ እነኝን እኮ ቀስ እያለ ቢለቅ በተለይ ትልቅ የሚባሉት የጉቦ ምንጮችን ማድረግ ይቻላል።
ፕሮፌሰር አቡ ግልጽ ለማድረግ መንግስት ቢለቅ ሲሉ ፕራይቬታይዝ ማድረግ ወይንም ለግል ነጋዴዎች የንግዱን መስክ ቢለቅ ማለት ሆኖ
ለምሳሌ አሁን ሀገር ውስጥ ለማስገባት ፍቃድ ከተጠየቀ ፍቃድ የሌለው ሰው ማስገባት ካልቻለ ፍቃድ ሰጪው እዚህ እንቅስቃሴ ላይ የራሱ ተጽዕኖ ማድረግ ይችላል ማለታችን። ይሄ ለፓስፖርት ፍቃድ ለማግኘት እኮ በአንድ ጊዜ ረጅም ሰልፍ ነበር። አሁን ትንሽ ቀንሷል እና ያንን ሰልፍ ላይ ጊዜ ከማባከን ለቆመው ሰው ጉቦ ለመስጠት የሚገፋፉ ሰዎች አሉ። ሌላው አሁን ፋይል ላይ ዶክመንቴሽንን ፎልሲፋይ በማድረግ ነው ብዙ ገንዘብ ውጭ የሚቀረው። ኢምፖርት ኤክስፖርት ቮይሲንግ አንደር ቮይስ ኦቨር ቮይስ በማድረግ ያቺ ክፍተቷን በየጊዜው ገንዘብ ማሸሻ አድርገው ይጠቀሙበታል። እና እሱን ለመፍታት የሚያስችለው ዋነኛው በረጅም ጊዜ ማለት ነው በረጅም ጊዜ መፍታት የምንችለው መንግስት ኢኮኖሚውን መርዳት ይችላል። ግን የኢኮኖሚ ዋናው አንቀሳቃሽ የፕራይቬት ሴክተር የግል የገበያ ሴክተሩ መሆኑን ማመን መቻል አለበት። እኛ ያለን ልማታዊ መንግስት ነው እና ሁሉንም ነገር መቆጣጠር አለብን የሚል አመለካከት ተይዞ ገበያ መራሽ ኢኮኖሚ ልማት ማምጣት አይቻልም።
እሺ፣ አመሰግናለሁ። ለፕሮፌሰር በፈቃዱ ደግፌ ተራውን ልስጥና እሳቸው ደግሞ እስቲ አስተያየታቸውን ያክሉበት። ለምንድን ነው ሙስና ኢትዮጵያ ውስጥ የተንሰራፋው? እንዴትስ መቅረፍ ይቻላል?
ቀደም ሲል ወይዘሮ ትዝታ የተናገርኩት ነገር አለ። እዚህ ሀገር የህግ የበላይነት ሳይሆን የሰው የበላይነት ነው ያለ። ከቀበሌ ጀምረሽ ስታበቂ፣ ከዘበኛ ጀምረሽ ስታበቂ እስከ የቱ እንደምትሄጂበት ጊዜ የአንድ ሰው ውሳኔ ያ ውሳኔ የሚቀለበስበት ምን መንገድ የለም። ዘበኛው አላስገባም ካለ አትገቢ። ይሄ ነው ነገሩ። ሰው ለሱ መጥፋት አለብን። ሁሉን ነገር ለማድረግ መንገድ ያስፈልግሻል። ይሄ መሰረቱ ችግሩ በሰው በመገዛታችን ነው። ዋናው ለዚህ መፍትሄው በህግ የሚገዛ ስርዓት መኖር አለበት። አጥፊ የሚቀጣበት፣ በኃላፊነት የሚጠየቁበት፣ ሲጎል የሚሞሉበት እና በህግ ካልተገዛን በስተቀር በሰው ተገዛን ድረስ እንዲያውም እኔ በሰው እስከተገዛን ድረስ የኔን መቤት ሙስና እጅግ በጣም ጠቃሚ ነገር ነው የምለው። ለምን? አንድ ነገር እርሶ ቢፈልጉ ገንዘብ ጉቦ ካልሰጡ በስተቀር የማያገኙ ከሆነ አያገኙትም እስከ መጨረሻው። አቤት የሚሉበት ይግባኝ የሚሉበት ስርዓት በሌለበት አገር መሄጃው መንገድ ጉቦ በመስጠት ብቻ። ጉቦ ካልሰጠ በስተቀር አንድ ኢምፖርተር ወደ አገር ውስጥ ጣት ገብቶ የጉምሩኩ ሰውዬ አልፈቅድልህም አክ አልችልም ቢል የትም የሚሄድበት ቦታ የለውም። ስለዚህ የግብ መክፈል አለበት። ወደ ውጭ የሚልከው ሰውዬ አልፈቅድልህም ባልሆነ ምክንያት አምጥቶ ሲያበቃ ደርድሮ በዚህ በዚህ ምክንያት አይቻልም ይለዋል። የሚሄድበት የለው። ስለዚህ መሄጃ መንገዱ ሙስና ነው። በህግ ካልተገዛን ድረስ፣ በሰው እስከተገዛን ድረስ እንደ ሙስና ጠቃሚ ነገር የለም። በሱ ብቻ ነው የሀገሪቱ ሞተር የኢኮኖሚውም ይሁን የሌላውም ነገር ሊዘዋወር የሚችል ሊንቀሳቀስ የሚችለው። ሙስናውን ለማጥፋት መዋጋት ያለብን የህግ የበላይነት እንዲሰፍን ማድረግ አለብን። አንድ ኤክስፖርተር ጉምሩክ ሄዶ ሲያበቃ ይህንን እቃ አሳልፋለሁ ሲል እንዲብን አለቃው ጋር ተሄዶ አለቃው ደግሞ ኃላፊነት ስላለበት ያንን ነገር አጣርቶ ትክክለኛው መንገድ የሚሰራበት መንገድ እስካልተቀየሰ ድረስ ሙስናን ለማጥፋት አትችልም። ምክንያቱም በየቦታው ያለው ጉልበተኛ እስከሆነ ድረስ፣ ጠያቂ የሌለበት እስከሆነ ድረስ ልትሰሪና ልትኖሪ የምትችል በሙስና ብቻ ነው።
እሺ፣ ጉቦኝነት ወይንም ሙስናን መደገፋችን አይደለም። ሆኖም ግን ይህንን ችግር ልንቀርፍ የምንችለው መጀመሪያ ደረጃ የህግ የበላይነት ያለበት ስርዓትና ሁሉም ዜጋ በግልጽነት መብቱን ግዴታውን እያወቀ የሚሰራበት ስርዓት እኮ ከተፈጠረ ማንም 5 ሳንቲም ለሌላ ሰው ያለ ምክንያት መክፈል የሚፈልግ ሰው የለም። እና ይሄንን ልንዋጋ የምንችለው መጀመሪያ የህግ የበላይነት ያለበትን ስርዓት መመስረት እና ያንን ስርዓት መንከባከብ፣ ማሳደግ እና የሁላችንም እሴት እንዲሆን ማስቻል ነው። ይሄንን ለመጨመር ነው።
እሺ፣ በጣም ነው የማመሰግነው። እንግዲህ የህግ የበላይነት ነው ለኢኮኖሚ ልማትና ለስራ አጥነትም ለማናቸውም ፍትሃዊ የሆነ ስርዓት ነው መልሱ ነው የምትሉኝ? በጣም ነው የማመሰግነው።
አንድ ጠቅላይ ሚኒስትሩን ባደረጉት ውይይት የምንመለከተው ምንድን ነው? ካለፉት 40 ዓመቶች የተመለከትናቸው የተማረውን የማሸሽ የማሸማቀቅ አካሄዶች ተቀይረው በሀሳብ ደረጃ ሰዎች የተለያየ አመለካከትን አፍንጭተው ተመካክረው ለሀገሪቱ አዲስ ራዕይ ማየት የሚችሉ ኢትዮጵያውያኖች ጋር እርስ በራሱ የተመካከረ መልስ ማውጣቱ ነው የሚሻለው። ከውጭም ሞዴል ማምጣት አያስፈልገንም። ኢትዮጵያዊነት እኔነት ያለው ራዕይ መፍጠር እንችላለን። ያንን ጉዞ ጠንክረው እንዲቀጥሉበት ጠቅላይ ሚኒስትሩ ብቻ ሳይሆን አብረው ያለው ድርጅታቸው፣ የሚደግፏቸው ሰዎች ሁሉም ያንን እንዲያበረታቱ እስከ መጨረሻው ፍቺ ያለው ለውጥ እና የዲሞክራሲ መሰረት መፍጠር የሚችል ለውጥ ለማምጣት እንዲችሉ ሁላችንም የራሳችንን ጥረት ማድረግ ይገባናል የሚል አመለካከት ነው ያለኝ።
እሺ፣ ፕሮፌሰር አቡ ግርማ በጣም አመሰግናለሁ።
አመሰግናለሁ።
ፕሮፌሰር በፈቃዱ ደግፌ የሚያክሉት አለ?
አንድ ነው። እስካሁን ድረስ ብዙ ነገሮች ተነጋግረናል፣ ግን እነኚህ መቋጫ የሆኑ ነገር ምንድን ነው? ለውጭ ጉዳይ ለውጭ ምንዛሪም ቢሆን ሌሎች ችግሮቻችን ኢምንቶች ናቸው። በጣም ከትልቁ ችግራችን አንጻር በምናይበት እና የትልቁ ችግራችን አንጻር በዚህ የህግ የበላይነት የማምጣቱ ነገር ነው። እሱ እስካልመጣ ድረስ ለምሳሌ አሁን ክቡር አቶ አብይ እንደተናገሩት ሁሉም የህብረተሰቡ ክፍል እርዳታ እገዛ ይፈልጋሉ። ልክ ነው። እርዳታ እና እገዛ ልንሰጣቸው ፈቃደኞች ነን፣ ግን የማስፈጸሚያ መንገድ ያስፈልጋል። መንገዱ እስካልተቀየሰ ድረስ የትም ልንደርስ አንችልም። የእሳቸውን ጥረት፣ የእሳቸውን ፍላጎት እስከዛሬ ድረስ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሄደው ሲያበቁ ያደረጉት ንግግርና የጠየፉት መንገድ እጅግ በጣም ጠቃሚ ነው። ሀገሪቷንም ከችግር ለወጣ የሚችል ነው። ግን እንዴት አድርጌ ይሄ ነገር ስራ ላይ ይውላል የሚለውን ነገር ለመመለስ አሁንም ቢሆን የህግ የበላይነቱ የግዴታ ነው። ያንዳንዱ የመንግስትም ይሁን የግሉም ይሁን ኃላፊነቱን መብቱን አውቆ በዛ መስመር ውስጥ ለመሆን የዚህ ህግ የበላይነቱ የግዴታ መስፈን አለበት። ለመነገድም ለማምረትም ወደ ውጭ ለመሸጥም ከውስጥም ወደ ውስጥ ለማስገባትም ይሄን ሁሉ የሚቀይር ሰውና የሚደባ መጀመሪያ የህግ የበላይነት።
እሺ፣
ሁለተኛ ወዴት ነው የምንሄደው? ለምንድን ነው የምንሄደው? አለ ነው። ለምሳሌ አሁን የትምህርቱን ነገር አቦ አንስቷል። ምንድን ነው የምንማረው? ለምንድን ነው የምንማረው? ምንም ምክንያት እኮ የለውም የምንማርበት። ዝም ብለው እውቀት ለመሰብሰብ አይደለም እኮ መማር ያለብን። አስፈላጊዎቹን ክህሎቶች፣ አስፈላጊዎቹን ብልሃቶች እንድንቀይስ የሚያስችለን ትምህርት ነው። ምን አይነት ክህሎትና ምን አይነት እውቀት ነው ማዳበር ያለብን? ይሄንን እኮ አንድ መጀመሪያ የምንሄድበትን ጎዳና መቀየስ ይኖርብናል እና እዛ ውስጥ በዚህ ጊዜ ይሄ ያስፈልገናል ብለን የመውጣቱ ነገር ስለሆነ እነኚህ ሁለት ነገሮች ማለትም የህግ የበላይነትና አጠቃላይ የሆነ የረጅም ጊዜ ፕላን አላማ አውጥቶ በዛ በአላማ ውስጥ በየጊዜው ምዕራፍ እየተሰራበት አካሄዳችንም የምንመረምርበትና የምናስተካክልበት ነገር መኖር አለበት ማምረን ማለት እግዚአብሔር ይስጥልን።
እሺ፣ በጣም ነው የማመሰግነው ፕሮፌሰር በፍቃዱ ደግፌ ከአዲስ አበባ፣ ፕሮፌሰር አቡ ግርማ ከቶኪዮ ጃፓን። እግዚአብሔር ይስጥልኝ ስለ ጊዜያችሁ።
እኛም እግዚአብሔር ይስጥልን።
እግዚአብሔር ይስጥልን። እኛም በጣም እናመሰግናለን።
እሺ።